ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች እንደምን አመሻችሁ። ኖ ዛሬም ደግሞ በዛሬው ምሽት ክፍለ ጊዜ ጥናታችን የእግዚአብሔር ፈቃድ ሆኖ የዚህን የኦሪት ዘሌዋውያን መጽሐፍ ጥናታችንን አንድ ላይ እንመለከታለን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ እግዚአብሔር አምላካችን ከወትሮ በበለጠ ሁኔታ እንደሚናገረን እንደሚያስተምረን ተስፋ ያደረግን ወደ ዝግጅታችን እናልፋለን። እግዚአብሔር በእውነት ታላቅ አምላክ ነው። ለኔና ለናንተ የሚያስፈልገውን ሁሉ እግዚአብሔር በሰዓቱ ደግሞ አዘጋጅቶ ያቀርባል። እኔና እናንተ በዚህ በቀረበልን ማዕድ ደግሞ ተመግበን ለሌሎች ብርሃን ለዓለም ሁሉ ጨው መሆን መቻል አለብን። እግዚአብሔር እየተመሰገነ ይሁን። በሕይወታችን ሁሉ ጌታችንን እያስከበርን ማለፍ እንድንችል እግዚአብሔር ደግሞ ጸጋውን ያብዛልን። ወገኖቼ አዎ ነፍሳችን በእግዚአብሔር ታምናለች። እግዚአብሔርም ቸር እንደሆነ ቀምሰናል አይተናልም። ስለዚህ እርሱን እያስከበርን ስሙንም ደግሞ ከፍ ከፍ እያደረግን በምንኖርበት አካባቢ ሁሉ መልካሙን የእግዚአብሔርን ወንጌል የዘላለሙን ደህንነትና ሕይወትን የሚሰጠውን የእግዚአብሔርን የጸጋ ወንጌል ለሌሎች እናበራለን። እግዚአብሔር ታላቅ ነውና ይህንን ደግሞ ያደርገዋል። ዛሬ እንግዲህ ተከታታዩን ትምህርታችንን እንቀጥላለን። እስቲ እንዲህ እያልን እግዚአብሔርን ከፍ ከፍ እያደረግን አብረን እንቆያለን። በዚህ
ሰላሜ ነው ማን ይስጥኛል ክብርና ክብር
ስለዚህ ዝማሬ እግዚአብሔርን እጅግ አድርገን እናመሰግናለን። ዘማሪውን ወንድማችንን ተስፋ የጫላንም እግዚአብሔር ይባርከው። እስቲ አንገቶቻችንን ዝቅ አድርገን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በመውጣትና በመግባታችን ስትጠብቀን ነበረ። ኖ ከዚህም የተነሳ ለዚህ ችለት በቅተናል። እጅግና መሰግነሃለን ጌታ ሆይ። ብዙ ነገሮችን ባለፉት ሳምንታት አስተምረህናል፣ መክረህናል። ማወቅ የሚገባንን ነገር እንድንማርና እንድንጠገንበት የሚያስፈልገንን ነገር እግዚአብሔር ሆይ ከጸባወትህ ልከህልናል። ዛሬም ደግሞ ይህንን ሽተን ቀርበናል። በቃን፣ ሰለቸን፣ ጠግበናል አንልም ጌታ ሆይ። ያንተ ቃል ዘወትር ይጣፍጣልና እንደሚያስፈልገው አድርገ በመንፈስ ቅዱስህ ደግሞ እንድታስተምርና እንድትመግበን እንጸልያለን። ሳምንቱንም ሁሉ እግዚአብሔር ሆይ ከእኛ ጋር በመሆን እንድታስተምረን እንለምንሃለን። መውጣት መግባታችንን የተቆጣጠርክ ጌታ አሁን ደግሞ በፊት በተቀመጥንበት ስፍራ የቃልህን ምግብ እንድትመግበን እንለምንሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል አሜን።
ባለፈው ክፍለ ጊዜ ጥናታችን ከኦሪት ዘሌዋውያን ምዕራፍ 8 ማህበሩ ለካህናት የመለየ ስርዓት ምስክር እንዲሆን መጠራቱን ስለ አሮንና ልጆቹ መንጻት የሚናገረውን ክፍልና ስለ ሊቀ ካህናቱ ልብስ የሚናገረውን ርዕስ አንስተን አንድ በአንድ መወያየታችንና ሰፋ አድርገን መግለጻችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ እግዚአብሔር በረዳን መጠን ስለ ሊቀ ካህናቱ መለየት ወይም ደግሞ መሾም የሚናገረውን ክፍል አብረን እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 8 ቁጥር 10 ነው። ኦሪት ዘሌዋውያን ምዕራፍ 8 ቁጥር 10ን ተመልከቱ። ይላል ሙሴም የቅባቱን ዘይት ወሰደ ማደሪያውንና በውስጡ ያለውን ሁሉ ቀብቶ ቀደሳቸው ይላል። በመገናኛው ድንኳንና በውስጡ ባሉት ያገልግሎት ቃዎች ሁሉ ላይ ደም ይረጭባቸው ነበር። ዕብራውያን ምዕራፍ 9 ቁጥር 21ን ተመልከቱ። የዕብራውያን መልእክት ምዕራፍ 9 ቁጥር 21ን መመልከት ይቻላል። አሁን ግን ሙሴ በቅባት ሲቀባቸው እንመለከታለን። በመጀመሪያ ደረጃ በደም ተዋይቷል ነስተዋልም። አሁን ግን በቅባት ተቀብቷል። ቅባት ደግሞ መንፈስ ቅዱስን ይወክላል። በመገናኛው ድንኳን በሚደረጉ አምልኮና አገልግሎት ሊሰራና ሊንቀሳቀስ አሁን መንፈስ ቅዱስ ነጻነት አለው ማለት ነው። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል የእግዚአብሔር ቃል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24ን መመልከት ይቻላል። እስቲ ዘሌዋውያን ምዕራፍ 8 ቁጥር 11 እና 12ን እንመልከት። ቁጥር 11 እና 12 እንዲህ ይላል ከርሱም በመሠዊያው ላይ 7 ጊዜ ረጨ ይቀድሳቸውም ዘንድ መሠዊያውንና ቃውን ሁሉ የመታጠቢያውን ሳንና መቀመጫውን ቀባ። ከቅባቱም ዘይት በአሮን ራስ ላይ አፈሰሰ ይቀድሰውም ዘንድ ቀባው ይላል። አሁን ባነበብነው ክፍል የተጠቀሰው ዘይትን የመርጨት ሥርዓት የሚናገረው ስለ ቅድስና ነው። ለእግዚአብሔር አገልግሎት በመለየቱ አሁን በመቅደስ ያለው ሁሉ ነገር አገልግሎት ሊሰጥ ተዘጋጅቷል። አሮን በዘይት ተቀብቷል እንጂ አልተረጨበትም። እርሱ በዘይት እንደተሸፈነ ማየት እንችላለን። የእግዚአብሔር ቃል በመዝሙር 133 ቁጥር 2 እንዲህ ይላል። መዝሙር 133 ቁጥር 2 ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው ይላል። እንደዚያውም በዘይት ምሳሌ የተመሰለው መንፈስ ቅዱስ በኢየሱስ ክርስቶስ ላይ በጥምቀቱ ጊዜ በኃይል ወርዷል። ይህም በተለየ መልኩ እግዚአብሔር መንፈሱን ሰፍሮ አይሰጥምና የሚለውን ዮሐንስ ምዕራፍ 3 ቁጥር 34ን መመልከት ይቻላል። አስተዋላችሁ? እግዚአብሔር መንፈሱን ሰፍሮ አይሰጥምና በማለት ዮሐንስ በምዕራፍ 3 ቁጥር 34 ላይ ገልጾታል። በሌላ አገላለጽ እግዚአብሔር ለልጁ መንፈሱን የሰጠው ሳይሰፍር ወይም ሳይሰስት ነበር ማለት ይቻላል። የመስዋዕት ደም በሌሎች ካህናት ላይ ከመድረጉ አስቀድሞ ዘይቱ በሊቀ ካህኑ ራስ ላይ እንደፈሰሰ መረሳት የለበትም። ታላቁ ሊቀ ካህናችን የኃጢአት መስዋዕት አላስፈለገውም፣ እኛ ግን ያስፈልገናል። የዕብራውያን ጸሐፊ በዕብራውያን ምዕራፍ 1 ቁጥር 9 እንዲህ ይላል። ዕብራውያን ምዕራፍ 1 ቁጥር 9 ጽድቅን ወደድክ አመጻንም ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። አሁን ደግሞ የሚቀጥለውን ርዕስ እንመለከታለን። የካህናት ሥርዓተ ልብስ ይላል። እስቲ ዘሌዋውያን ምዕራፍ 8 ቁጥር 13ን ተመልከቱ። እግዚአብሔርም ሙሴን እንዳዘዘው ሙሴ የአሮንን ልጆች አቀረበ፣ ቀሚሶችንም አለበሳቸው፣ በመታጠቂያም አስታጠቃቸው፣ ቆብም ደፋባቸው ይላል። ይህ ጥቅስ እንደገና እንደሚያስተምረን ከሆነ ሙሴ ሁሉን ነገር ያደረገው በእግዚአብሔር ትእዛዝ መሠረት ነበር። የክርስቶስን ጽድቅ ብቻ ለብሰን በእግዚአብሔር ፊት መቆም እንዳለብን ይህ ጥቅስ እንደገና ያሳስበናል። ካህናትና አሮን በመስዋዕቶቹ ደም ስለመንጻታቸው የሚናገሩን ደግሞ ክፍል እንመለከታለን። ዘሌዋውያን ምዕራፍ 8 ቁጥር 14ን ተመልከቱ። የኃጢአትንም መስዋዕት ወይፈን አቀረበ። አሮንና ልጆቹም በኃጢአቱ መስዋዕት ወይፈን ራስ ላይ እጆቻቸውን ጫኑ ይላል። ወይፈኑ ለሊቀ ካህኑ የሚቀርብ የኃጢአት መስዋዕት ነበር። አራቱ የአሮን ልጆች መስዋዕቱ ለነርሱም እንደሆነ አድርገው ተቀብለውታል። የካህናቱ ኃጢአት በእንስሳው ላይ ተላልፏል። ይህም ተግባራዊ የሚሆነው እጅ በመጫን ስርዓት ነበር። ካህናቱ ምንም እንኳን በእግዚአብሔር አገልግሎት ላይ የተሰማሩ ቢሆኑም ኃጢአተኞች መሆናቸው በማይሻር ሁኔታ የተረጋገጠና በልባቸው የሚቃጠል እውነት ነበር። የእግዚአብሔርን ቃል በጥልቀት በምትረዱበት ጊዜ የእግዚአብሔር ሰዎች ኃጢአተኞች መሆናቸውን እውነት ሁል ጊዜ እንደሚረዱ ታላችሁ። ዘማሪው በመዝሙር 40 ቁጥር 12 ስለ ራሱ ኃጢአተኛነት እንዲህ ይላል። መዝሙር 40 ቁጥር 12 ቁጥር የሌላት ክፋት አግኝታኛለችና ኃጢአቶቼ ያዙኝ፣ ማየቴም ተስኖኛል፣ ከራሴ ጠጉር ይልቅ በዙ፣ ልቤም ተወኝ ይላል። ወዳጄ ሆይ እንዲህ አይነት ኃጢአተኛ መሆን ይስማልን? እንዲህ የሆንክ ከሆነ እግዚአብሔር አንድ ነገር ሊያደርግልህ ተዘጋጅቷል። ህመምተኛ መሆንህ የማይሰማህ ከሆነ ወደ ዶክተር የመሄዱ አስፈላጊነት አይታይም። በርግጥ ኃጢአተኛ ለመሆን እርግጠኛ ካልሆንክ ወደ ክርስቶስ የመሄድ ፍላጎት ላይኖርህ ይችላል። ኃጢአቱን የተረዳው ዘማሪው በመዝሙር 38 ቁጥር 4 ላይ እንዲህ ሲል ይናገራል። መዝሙር 38 ቁጥር 4 ኃጢአቴ በራሴ ላይ ከፍ ከፍ ብሏልና እንደ ከባድ ሸክምም በላይ ከብዷልና ይላል። ወዳጆቼ ሆይ የሚከብዳችሁ ሸክም ካለባችሁ የሚሸከምላችሁን ሰው አግኙ፣ ፈልጉ። እንዲህ በማለት በርኅራኄ ቃል የሚናገር አንድ ወዳጅ አለ። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ፣ ሸክማችሁን እኔ ወስደዋለሁ። እግዚአብሔርን ወገኖቼ ሆይ ለማታለላት ሞክሩ። እርሱ ስለ እናንተ ሁሉን ያውቃል። ስለዚህ ታሪካችሁን ሁሉ ዘርዘር አድርጋችሁ ንገሩት። አሁን ዘሌዋውያን ምዕራፍ 8 ቁጥር 15 እስከ 17 ያለውን ቃል እናነባለን። ዘሌዋውያን ምዕራፍ 8 ከቁጥር 15 እስከ 17 ያለውን ተመልከቱ። አረደውም፣ ሙሴም ደሙን ወሰደ፣ በጣቱ የመሠዊያውን ቀንዶች ዙሪያ ቀባ፣ መሠዊያውንም አነጻው፣ ደሙንም ከመሠዊያው በታች አፈሰሰው፣ ያስተሰርይለትም ዘንድ ቀደሰው። በወድቃውም ላይ ያለውን ስብ ሁሉ፣ የጉበቱንም መረብ፣ ሁለቱንም ኩላሊቶች፣ ስባቸውንም ወሰደ፣ ሙሴም በመሠዊያው ላይ አቃጠለው። እግዚአብሔርም ሙሴን እንዳዘዘው ወይፈኑን፣ ቁርበቱንም፣ ሥጋውንም፣ ፈርሱንም ከሰፈሩ ውጪ በእሳት አቃጠለ ይላል። መንፈሳዊ መልእክቱን እስከ ተረዳን ድረስ የዚህ ሥርዓት ትርጉም ከቶ ሊገባን አይችልም። አስቀድሞ ባየነው ሥርዓት ደሙ ይቀባ የነበረው በወርቅ መሠዊያ ላይ ነበር። አሁን ግን በመሠዊያው ቀንዶች ላይ ሲቀባ እንመለከታለን። ከዚህ ውጪ የኃጢአት መሥዋዕት ሥርዓት ያው አስቀድሞ ይደረግ የነበረው ነው። አሁን ባነበብናቸው ቁጥሮች መሠረት ለደም መሥዋዕቶች የሚያገለግል መሠዊያ ሳይቀር በደም መቀደስ አለበት። ይህ የሚያሳስበን ነገር ቢኖር ክርስቶስ የተሰቀለበት የእንጨት መስቀል በራሱ ምንም መስራት አይችልም። ዛሬ ብዙ ሰዎች ናቸው መስቀሉ ብቻውን ልዩ የደህንነት ሥራ ይሠራል ብለው የሚያምኑት። የደህንነትን ሥራ የሚሠራው መስቀሉ ራሱ ሳይሆን ለእኛ ሲል በመስቀሉ ላይ የፈሰሰው የክርስቶስ ደም ነው። እግዚአብሔር ይመስገን። ክርስቶስ ወገኖቼ ለእኛ ሲል ኃጢአት ቢሆንም እንኳን ከቶ በኃጢአት አልረከሰም፣ ኃጢአትንም አያውቅም። ለእኛ ሲል ኃጢአት ቢሆንም እንኳን ከኃጢአተኞች ፈጽሞ የተለየ ነበር። እንደገና ማስታወስ ያለብን ነገር የተደረገው ሁሉ የሆነው በእግዚአብሔር ትእዛዝ መሠረት መሆኑን ነው። ለሚቃጠል መሥዋዕትም የሚሆን አውራ በጋ ቀረበ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ጫኑ። አረደውም፣ ሙሴም ደሙን በመሠዊያው ዙሪያ ረጨው። አውራውንም በግ በየብልቱ ቈረጠ። ሙሴም ጭንቅላቱን፣ ብልቶቹንም፣ ስቡንም አቃጠለ። የወድቃውንና እግሮቹንም በውሃ አጠበ። ሙሴም አውራውን በግ ሁሉ በመሠዊያ ላይ አቃጠለው። ይህ ጣፋጭ ሽታ እንዲሆን የሚቃጠል መሥዋዕት ነበረ። እግዚአብሔር ሙሴን እንዳዘዘው ለእግዚአብሔር የሳተ ቁርባን ነበር ይላል ከቁጥር 18 እስከ 21። አድማጮች አሁን በተመለከትናቸው ቁጥሮች ሙሴ የሚቃጠለው መስዋዕት ስርዓት ሲፈጽም ይታያል። የሚቃጠል መስዋዕት የኃጢአት መስዋዕትን ተከትሏል። እግዚአብሔር ደስ በሚሰኝበት መልኩ ከቶ የኃጢአት ጥያቄ መፍትሄ ሳያገኝ የክርስቶስን ውበትና መልካምነት ማሰብ አይቻልም። የኃጢአት መስዋዕት ክርስቶስ ለኛ ሲል በመስቀል ላይ ያደረገውን ሥራ ያመለክታል። የሚቃጠል መስዋዕት ደግሞ የርሱን ማንነት ይወክላል። አስተዋላችሁ? የኃጢአት መስዋዕት ክርስቶስ ለኛ ሲል በመስቀል ላይ ያደረገውን ሥራ ያመለክታል። የሚቃጠል መስዋዕት ደግሞ የርሱን ማንነት ይወክላል። እርሱ እንዲያድን ወደ እርሱ ካልመጣ ወገኔ የኃጢአትህንም ደሞዝ ወስዶ አንተን እንደተካ አድርገ ካልተቀበልከው በስተቀር የርሱን ማንነት ከቶ ልታውቅ አትችልም። ልታውቅ የሚገባ የመጀመሪያው ነገር ቢኖር እርሱ የኃጢአትህን ቅጣት ከፍሎልሃል። ኦ ኢየሱስ ክርስቶስ ግሩምና ድንቅ ጌታ ነው። ስሙ የተመሰገነ ይሁን። እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። አድማጮቼ በእውነቱ በአዲስ ኪዳን መሰረት ህብረት ማለት ከክርስቶስና ከድርጊቶቹ መካፈል ማለት ነው። አስተዋላችሁ? ህብረት ማለት ከክርስቶስና ከድርጊቶቹ መካፈል ማለት ነው። ይህንን ማድረግ የሚችሉ ደግሞ በደሙ የተዋጁ ብቻ ናቸው። ካህናት የቅድስት ስፍራን ውበት ሊያዩ ወደ ውስጠኛው ክፍል መግባት ነበረባቸው። ውጫዊ ክፍል ብዙም የሚማርክ አይደለም። እንደዚያውም የማያምን ዓለማዊ የሆነ ሰው የክርስቶስን ውበት ማየት ስለማይችል ይጠላዋል። የማያምን ዓለም የክርስቶስን ውበት ማየት ስለማይችል ይጠላዋል። አስተዋላችሁ? የማያምን ዓለማዊ የሆነ ሰው የክርስቶስን ውበት ማየት ስለማይችል ይጠላዋል። ነገር ግን የእግዚአብሔር ልጅ የሆነ ክርስቲያን ክብርንና ውበትን በየለቱ በክርስቶስ ውስጥ ያገኛል። እጅግ ደስ ይላል። እግዚአብሔር ይመስገን። አሁን ደግሞ አለፍ ብለን ከቁጥር 22 እስከ 24 ያለውን ስፍራ እናነባለን። ለቅድስናም የሚሆነውን ሁለተኛውን አውራ በጋ አቀረበ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ጫኑ፣ አረደው። ሙሴም ከደሙ ወስዶ የአሮንን የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት አስነካው። የአሮንንም ልጆች አቀረበ። ሙሴም የቀኝ ጆሮአቸውን ጫፍ፣ የቀኝ እጃቸውንም አውራ ጣት፣ የቀኝ እግራቸውንም አውራ ጣት ከደሙ አስነካ። ሙሴም ደሙን በመሠዊያው ዙሪያ ረጨ ይላል። የቅድስናው በግ ያው ለበደል መስዋዕት ይቀርብ ነበር። በዚህ ክፍል የደህንነት መስዋዕት ሲደረግ አንመለከትም። ለምን ይሆን? ምክንያቱም ካህናቱ ህብረትንና አንድነትን በሚገልጸው መቅደስ እያገለገሉ ነው ያሉት። ደም የነካው ጆሮ የእግዚአብሔርን ድምጽ የሚሰማውን ጆሮ ያመለክታል። ወዳጄ ሆይ ጆሮህን ደም ሳይነካ ክርስቶስን ልትሰማው አትችልም። ተፈጥሯዊ ሰው የክርስቶስን ነገሮች ሊቀበል አይችልም። ደም የነካው እጅ ደግሞ ለአገልግሎት አስፈልጊ ነበር። አንድ ሰው ደህንነትን ሳያገኝ በፊት እግዚአብሔርን ማገልገል አይችልም። ደም የነካው እግር ደግሞ በእግዚአብሔር ፊት ለመመላለስ አስፈልጊ ነበር። ይህ ሁሉ የሚያመለክተው ያንድ ሰው ሁለንተና ለእግዚአብሔር መቅረብ እንዳለበት ነው። ስቡንና ላቱን በወድቃውም ላይ ያለውን ስብ ሁሉ የጉበቱንም መረብ ሁለቱንም ኩላሊቶች ስባቸውንም ቀኝ ወርቹንም ወሰደ። በእግዚአብሔር ፊት ካለው ከቂጣው እንጀራ ለማት አንድ የቂጣ እንጎቻ፣ አንድም የዘይት እንጀራ፣ አንድም ስስ ቂጣ ወስዶ በስቡና በቀኝ ወርቹ ላይ አኖራቸው። ሁሉንም በአሮንና በልጆቹ እጆች ላይ አደረገ። በእግዚአብሔርም ፊት ለመወዝወዝ ቁርባን ወዘወዛቸው። ሙሴም ከጃቸው ተቀብሎ በመሠዊያው በሚቃጠለው መስዋዕት ላይ አቃጠለው። የጣፋጭ ሽታ መቀደሻ ነበር፣ እርሱም ለእግዚአብሔር የሳተ ቁርባን ነበር። ሙሴም ፍሪምባውን ወስዶ በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘው። እግዚአብሔር ሙሴን እንዳዘዘው ይህ ለቅድስና ከታረደ አውራ በግ የሙሴ እድል ፈንታ ሆነ ይላል። ከቁጥር 25 እስከ 29 ያለውን ይመለከቷል። ወገኖቼ እነዚህ ቁጥሮች እንደሚነግሩን ከሆነ ሙሴ ከሁሉ መስዋዕቶች የተወሰኑትን ክፍሎች ወስዶ በአንድ ላይ አድርጎ በአሮንና በልጆቹ እጅ ላይ አኑሯል። ከዚያም ደግሞ በእግዚአብሔር ፊት ይወዘውዛቸዋል። ይህ በአንዱ በክርስቶስ መስዋዕት መሰረት ሙሉ በሙሉ ለእግዚአብሔር መሰጠትን ያመለክት ነበር። ዕብራውያን ምዕራፍ 9 ቁጥር 28 እንዲህ ይላል፣ እንዲሁም ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ሙሴም ከቅባቱ ዘይትንና በመሠዊያ ላይ ካለው ከደሙ ወስዶ በአሮንና በልብሱ ላይ በልጆቹና በልጆቹ ልብስ ላይ ረጨው። አሮንና ልብሱንም ልጆቹንም የልጆቹንም ልብስ ቀደሰ ይላል። ዘሌዋውያን ምዕራፍ 8 ቁጥር 30ን ይመለከቷል። አሁን አሮንና ካህናቱ በደምና በዘይት ተቀድሰዋል። ደም የክርስቶስን ሥራ ሲያመለክት የኃጢአት ይቅርታን ይሰጣል። ዘይት ደግሞ በእግዚአብሔር መንፈስ መቀባትን ያመለክታል። ይህ ደግሞ በዮሐንስ ወንጌል ምዕራፍ 17 ቁጥር 19 እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ ያለውን ኢየሱስን ይናገራል። ይህ ደግሞ ሌላው የሚያሳስበን ነገር ክርስቲያኖች በዓለም ላይ በክርስቶስ ደም እንደተዋጁ እንደ እግዚአብሔር ልጆች መመላለስ እንዳለባቸው ነው። እስቲ የይሁዳ መልእክት ቁጥር 23 የሚለውን እንመልከት። አንዳንዶችንም ከሳት ነጥቃችሁ አድኑ፣ አንዳንዶችንም በሥጋ የረከሰውን ልብስ እንኳ እየጠላችሁ በፍርሃት ማሩ ይላል። ታያላችሁ፣ በመቀደስ ሕይወትና አገልግሎት እየተመላለስን ያለነው ብሎ መናገር ይቻላል። ደግሞም ለመቀደስ ብዙ ቃል ኪዳኖችን እንገባለን። እውነተኛው ጥያቄ ግን ያለው ያንተ ጎረቤቶች ስላንተ ሕይወት ባላቸው ምስክርነት ላይ ነው። አብራቸው የምትሠራው ጓደኞች፣ አብራቸው የምታገለግል አገልጋዮች፣ ጎረቤቶች ሁሉ ስላንተ ምንን ይመሰክራሉ? ቅድስናን ይመሰክራሉ ወይንስ ሌላ? አንድ ጊዜ ስለ አንድ ክርስቲያን አንድ አስደናቂ ነገር ሰማው። ስለዚህ ክርስቲያን አንድ ክርስቲያን ያይደለ ወይም ደግሞ ያልሆነ ሰው እንዲህ አለ፣ ስለዚያ ሰው ሃይማኖት ብዙም የማውቀው ነገር የለኝም፣ ግን እኔ ሃይማኖተኛ መሆን ብፈልግ የርሱን አይነት ሃይማኖት ነው የምፈልገው አለ። ብዙ ጊዜ የዓለም ሰዎች በክርስቲያኖች ሕይወት የሚያዩት ነገር ለሕይወት የሚጋብዝ እንዳይደለ አስባለሁ። ሕይወታችን በዓለም ያሉትን ሰዎች ወደ ክርስቶስ የሚስብ የሚጋብዝ አይነት መሆን አለበት። አሁን ደግሞ በመቀጠል ለአሮንና ለልጆቹ የተሰጠውን ትእዛዝ እንመለከታለን። እስቲ ዘሌዋውያን ምዕራፍ 8 ከቁጥር 31 እስከ 32 ያለውን እንመልከት። ሙሴም አሮንንና ልጆቹን አላቸው፣ ሥጋውን በመገናኛው ድንኳን ደጃፍ ቀቅሎ አሮንና ልጆቹ ይበሉታል ብዬ እንዳዘዝኩ በዚያ እርሱንና በሌማቱ ያለውን የቅድስናውን እንጀራ ብሉ። ከሥጋውና ከእንጀራውም የተረፈውን በሳት ታቃጥሉታላችሁ ይላል። ወገኖቼ አስቀድሞ በዚህ ክፍል መግቢያ እንደነገርኳችሁ በእነዚህ ቁጥሮች የተጠቀሱ ነገሮች በሱቅ ውስጥ ያሉ ዕቃ ዝርዝር ይመስላሉ። በቅድስና ላይ ያተኮረው ይህ ክፍል በዚህ አይነት መልኩ ያበቃል። ካህናቱ የተረፈውን ምግብ መብላት ነበረባቸው። ይህም ምእመናን የተፈጸመውን የክርስቶስን ሥራ ዘወትር መመገብ እንዳለባቸው ያመለክታል። ክርስቶስን የሚመገቡ ከሆነ ብቻ ክርስቲያኖች እድል ፈንታቸው የሆነውን ሰላምንና እርካታን ለሕይወታቸው ያገኛሉ። ከመሥዋዕቱ ምንም መቅረት የለበትም፣ ሁሉም በሳት መቃጠል አለበት። የእግዚአብሔር ሕዝብ ክርስቶስን ሲመገቡ ማየት የሚያገኙት በረከት እጅግ ያስገርማል። ኦሪት ዘሌዋውያን ምዕራፍ 8 ከቁጥር 33 እስከ 36 ያለውን በኋላ ተመልከቱት። በዚህ ክፍል እንደምንመለከተው ካህናቱ በቅድስናና በጥሞና 7 ቀናትን በመገናኛው ድንኳን ውስጥ መሆን ነበረባቸው። በመገናኛው ድንኳን ደጃፍ ሁልጊዜ በአገልግሎት ላይ ይሆናሉ። እንደዚያው ታላቁ ሊቀ ካህናት የርሱ ለሆኑት ዘወትር የመማለድ አገልግሎትን ይሰጣል። በየትኛውም ሰዓት እርሱ ስለናንተ ሊያማልድ በእግዚአብሔር ቀኝ ይኖራል ወገኖቼ። በከባድና በጨለማ ሁኔታ ስፍራ ተሆኑ ይሆናል። ሊቀ ካህኑ ግን ለእናንተ ሲል በእግዚአብሔር ቀኝ አለ። እግዚአብሔር ይመስገን። እርሱ ሊረዳችሁ ሁልጊዜ ዝግጁ ነው። ይህ ሁሉ የተደረገው በእግዚአብሔር ትእዛዝ ነበር። ይህ ሐሳብ ወገኖቼ በዚህ ምዕራፍ ውስጥ ልዩ ትኩረት ተሰጥቶታል። ምክንያቱንም በሚቀጥለው ምዕራፍ በሰፊው እንመለከታለን። በጌታ የተወደዳችሁ ክርስቲያኖች የዛሬው ምሽት አጠቃላይ ዝግጅታችን በዚህ ላይ ያበቃል። በነገው ምሽት ክፍለ ጊዜያችን ደግሞ የምዕራፍ 9ን ትምህርት ይዘንላችሁን ቀርባለን። እስከዚያው ድረስ ደህና አደሩ። መልካም ለሊት።